ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 8 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የምናገርብላችሁ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ዛሬ አርብ ህዳር 8 ቀን በሻኪሶ ከተማ ጉጂ ወረዳ ከፍተኛ ሰላማዊ የተቃውሞ ሰልፍ የተካሄደ መሆኑን ከአካባቢው ከተገኘ ዜና ለማወቅ ተችሏል። የተቃውሞ ሰልፉ ያተኮረው የአላሙዲን ህብረት የሆነው የሚድሮክ ኩባንያ በአካባቢው የወርቅ ማዕድን በማውጣት የሚያካሂደውን ዘረፋ በመቃወም ነው። በተቃውሞ ሰልፉ ምክንያት በአካባቢው ውጥረት የተፈጠረ ቢሆንም ግጭት ስለመኖሩ የተገኘ መረጃ የለም። በተመሳሳይ ዜና ጥቅምት 30 ቀን በምዕራብ አሩሲ በሻሸመኔ አካባቢ ቢሸን ጉራቻ በሚባለው አካባቢ የሚድሮክ ሀብት በሆነው በአልፎራ የእርሻና ኢንዱስትሪ ኩባንያ በሚካሄደው እርሻ ቦታ ላይ የተመረተውን ምርት የወያኔን አገዛዝ የሚቃወሙ ዜጎች ያቃጠሉት መሆኑን የዜና ምንጮች ዘግበዋል። በሰባ ሄክታር ላይ የተመረተው የበቆሎ ምርት ሳይታጨድ የተቃጠለ ሲሆን ቢያንስ የምርቱ 3/4 የሚሆነው የወደመ መሆኑ ተነግሯል። በዚያኑ ቀን በምንጃር በአረርቲ ከተማ አጠገብ የሚገኘው የቺፑድ የእንጨት ፋብሪካ መቃጠሉም ይታወሳል። በሌላ በኩል ከረቡዕ ህዳር 6 ቀን ጀምሮ በኦሮሞ አካባቢ በዝዋይ ባቱ ከተማ የወያኔ ክፍፍል ፖሊሲ ውጤት በሆነው በዘር ልዩነት ምክንያት በተነሳ ግጭት 11 ሰዎች እንደተገደሉና ሌሎች እንደቆሰሉ መረጃዎች ይጠቁማሉ። ጠቡ በሁለት ሰዎች ቢጀመርም ቀስ በቀስ ወደ ሰፊ ግጭት ያመራ መሆኑም ለማወቅ ተችሏል። ከተለያዩ ዩኒቨርሲቲዎች ተማሪዎች የወያኔን አገዛዝ በመቃወም ትምህርት ማቋረጣቸው የሚታወቅ ሲሆን አሁንም በበርካታ አካባቢዎች ወደ ትምህርት ገበታቸው ያልተመለሱ መሆናቸው ታውቋል። የወያኔው ትምህርት ሚኒስትር ሐሙስ በሰጠው መግለጫ ሁሉም ተማሪዎች ወደ የዩኒቨርሲቲዎቻቸው እንዲመለሱ አዟል። በየቦታው ችግሩን ለመፍታት ጥረት እየተደረገ ነው ቢባልም ተማሪዎቹ እስካሁን ድረስ ዩኒቨርሲቲዎቻቸውን እየጣሉ በመውጣት ላይ መሆናቸውን የሚደርሱ መረጃዎች ይጠቁማሉ። በመቱ ከተማ የሚገኙ አማራ ብሔረሰብ ተማሪዎች በጸጥታ ምክንያት ዩኒቨርሲቲውን ለቀው የወጡ መሆናቸውን አንዳንድ ምንጮች ዘግበዋል። ንግሥት ይርጋ ፍርድ ቤት ቀርባ በእስር ላይ እያለች ከፍተኛ በደል የደረሰባት መሆኑን ብትዘረዝርም ፍርድ ቤቱ ሳይቀበለው መቅረቱ ታወቀ። ንግሥት በክስ መቃወሚያዋ ሰነድ ላይ ባቀረበችው መረጃ በተያዘችበት ወቅት በከፍተኛ ደረጃ መደብደቧልና በዚህም ምክንያት ለሶስት ቀናት ያህል ራሷን ሳታውቅ መቆየቷን፣ በእስር ቤት በምርመራ ወቅት 9 ጥፍሮቿ የተነቀሉ መሆናቸውን፣ ወደ ቃሊቲ እስር ቤት ከመጣች በኋላም ማታ ማታ ከፍተኛ ጭካኔ የተሞላበት ድብደባና ግርፋት እየተካሄደባት በኤሌክትሪክ ንዝረት መሰቃየቷን ገልጻለች። አንቺም ብሎ የአማራ ነጻ አውጪ ወያኔን ለመጣል መሞከር ግድግዳ እንደ መግፋት ነው የሚሉና የመሳሰሉ አስፈራራቶች የተወረወሩባት እና የስነ ልቦና ጉዳት እንደደረሰባት፣ ለመጨረሻም ምን እንደሆነ በማታውቀው ጉዳይ በነጭ ወረቀት ላይ አስገድደው እንዳስፈረሟትም ገልጻለች። ፍርድ ቤቱ እሷም ሆነ ሌሎች አብረዋት የተከሰሱት ዜጎች ያቀረቡትን የክስ መቃወሚያ ችላ በማለት በሽብርተኝነት እንዲከሰሱ መወሰኑ ይታወቃል። በተመሳሳይ ዜና በዛሬው ዕለት ያለ ጠበቃ የሚከራከሩት ዳንኤል ተስፋዬ፣ ኤርሚያስ ጸጋዬ፣ ፍሬው ተክሌና ቴዎድሮስ አስፋው ፍርድ ቤት ቀርበው ፍርድ ቤቱ ስለሰጠው ቀጠሮና በማረሚያ ቤቱ ስለሚፈጸመው የሕግ ጥሰት ጉዳይ አስተያየት ለመስጠት ጥያቄ ቢያቀርቡም ፈቃድ በመከልከላቸው ከመካከላቸው አንደኛው ቴዎድሮስ አስፋው ሳይፈቀድለት ምክር አዘል መልእክት ለዳኛው በማስተላለፉ በፖሊስ እንዲወጡ ተደርገዋል። ቴዎድሮስ የታሰርነው የመናገር መብታችንን ለማስከበር ስንታገል ነው አሁንም ፍርድ ቤቱ መብታችንን ሲከለክል ዝም አንልም ብሏል። በመቀጠልም በዚህ ፍትህ በሌለበት ሀገር እንደኛ ተከሳሽ መሆን መታደል ነው ዳኛ መሆን ከባድ ነው የታሰርነው የመናገር መብታችንን ለማስከበር ነው ወደፊትም እንታገላለን ቢገባችሁ የምንታገለው ለእናንተም ነው ብሏል። የዚምባብዌው ፕሬዝዳንት ከቀን ወደ ቀን ከፓርቲው እየተነጠሉ መሄዳቸው ታወቀ። ከአስር ባላነሱ ክፍለ አገሮች የሚገኙ የፓርቲ ቅርንጫፎች በሙጋቤ ላይ እምነት የሌላቸው መሆኑን በመግለጽ ውሳኔ ያሳለፉ መሆኑም ታውቋል። በሚቀጥለው ሳምንት ማክሰኞ የገዢው ፓርቲ የሚቆጣጠረው ምክር ቤት እንደሚሰበሰብ የተገለጸ ሲሆን በፓርቲው ህግ መሰረት ሙጋቤን በመክሰስ ከስልጣን ሊያነሳ ይችላል ተብሎ ይጠበቃል። በቤት ውስጥ እስር ላይ የሚገኙት ሙጋቤ ከደቡብ አፍሪካ ከመጡ መልእክተኞችና ከወታደራዊ ተቃዋሞች ጋር ድርድር እያካሄዱ ሲሆን እስካሁን ስልጣን ለመልቀቅ ፈቃደኛ አለመሆናቸውን የገለጹ መሆናቸው ታውቋል። ይህ በእንዲህ እንዳለ ሙጋቤ ለመጀመሪያ ጊዜ በዩኒቨርሲቲ ተመራቂዎች ስነ ስርዓት ላይ በመገኘት ለህዝብ ታይተዋል። ስልጣን በቁጥጥሩ ስር ያደረገው ወታደራዊ ተቋም መሪዎች ለህዝቡ በቴሌቪዥንና በሬዲዮ በሰጡት መግለጫ ከሙጋቤ ጋር እየተካሄደ ያለው ድርድር በመልካም ሁኔታ መሆኑን ጠቁመው የተደረሰበትን ስምምነት ለህዝብ ይፋ እንደሚያደርጉም ገልጸዋል። በኬንያ ናይሮቢ በዛሬው ቀን የተቃዋሚው መሪ ራይላ ኦዲንጋ ደጋፊዎች ከፍተኛ ስብሰባና የተቃውሞ ሰልፍ ለማድረግ ሞክረው ፖሊሶች አስለቃሽ ጋዝ በመጠቀም በትነዋቸዋል። በስብሰባው ላይ ኦዲንጋ ንግግር ያደርጋሉ ተብሎ ታቅዶ የነበረ ሲሆን በስብሰባው መበተን ምክንያት ስነ ስርዓቱ ተግባራዊ ሳይሆን ቀርቷል። የሰብአዊ መብት ተከራካሪ ተቋሞች የፖሊሶችን ድርጊት ኮንነዋል። ድጋሚው ምርጫ እንዲሰረዝ ለኬንያ ጠቅላይ ፍርድ ቤት አቤቱታ የቀረበ መሆኑ የሚታወቅ ሲሆን ፍርድ ቤቱ ሰኞ ዕለት ብይን ይሰጣል ተብሎ ይጠበቃል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
የደብዳቤዎች አምድ።
¶¶
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ራዲዮ አዘጋጆችና አድማጮች እንደምን ከረማችሁ? ይህ የመጀመሪያው ደብዳቤ ነው። ወደፊት ለመሳተፍ የተቻለኝን ሁሉ አደርጋለሁ። ስላገሬ ለማወቅ ባለኝ ጽኑ ፍላጎት የተነሳ ኢትዮጵያዊ ነን የሚሉ ራዲዮኖችን ሁሉ ሳደምጥ ቆይቻለሁ። ወደ አውስትራሊያ ያለው የደርግ ጸረ ኢትዮጵያዊ ራዲዮ ነው። አሜሪካ ያው አይፈረድበትም የባለቤቱ ድምጽ ነው። የጀርመን ራዲዮ ለመሆኑ የሚያዳምጠው አለ ወይ? ሌሎች የህዝብ ጆሮና አይን ነባዮች ደግሞ ከሐቅ ይበልጥ ውሸትን ያቀፉ ሆኖ አግኝቻቸዋለሁ። እናንተን ለማወደስ ሳይሆን ፍኖተ ግን ቢበጅም ቢጎዳ ሐቅን የሚነግረን ከመሆኑም በላይ የሚያስደምጠን የመጽሐፍትና የኪነ ጥበባት ዓለም የሚያስደስትና የሚያስተምር ነው። መልእክቴን በርቱ ግፉበት የሚል ነው። ያላችሁ ችግር ይገባናል፣ ግን ባለን አቅም ልንረዳችሁ እንሞክራለን። ያው ጀምሮ ማተው ልማዳችሁ አይደለምና በቀጣዩ ጥረታችሁ ከጎናችሁ ነን። ሐቅን እንደያዛችሁ ቀጥሉ እላለሁ። በለጠ ቢኒያ ከኬፕ ታውን ደቡብ አፍሪካ።
ውድ የፍኖተ ዲሞክራሲ ሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል ይልኩ ሰላምታዬን አቀርባለሁ። የዛሬን አርገውና ሆዳቸውን የተቆፈረ ጉድጓድ አስመስለው ጸጉራቸውን አንጨብረው ራፊ መታክል ጨርቅ ባንገታቸው ልጣል አድርገው ወይም ኮገባቸው ሸባ አድርገው አዲስ አበባ የገቡ ያኞች ዛሬ ሚሊየነር ወይም በቢሊየነር እስከመባል ደርሰዋል። ያገሪቱን ትልልቅ ኢንዱስትሪዎች፣ ዘመናዊ እርሻዎች፣ ኢንሹራንሶች፣ ባንኮች፣ ሆቴሎች፣ ያስመጭና ላኪ ኩባንያዎች ባለቤት ሆነዋል። የሀብት ምንጫቸው ደግሞ በእውቀት በልምድ ወይ በውድድር የተገኘ አይደለም፣ ዝርፊያ እንጂ። የሀብቱ ምንጩ ዘረፋና ስርቆች መሆኑን ጠንቅቆ የሚያውቀው የአዲስ አበባ ነዋሪ ነውረኛ ተግባራቸውን በግልጽ መናገር ጀምሯል። የወያኔዎች ምላሽ ግን አልሞተም። ሀብታቸው በዝርፊያ የመጣ መሆኑን ማመን ተስናቸዋል። ይህ የወያኔዎች ክህደት የሚነገረው ደግሞ እያንዳንዷን የወያኔ እንቅስቃሴና ሀብቶቻቸውን በውል ለሚያውቅ ሕዝብ መሆኑ የሌባ አይነ ደረቅ አስብሏቸዋል። እውነቱ በአዲስ አበባ በሚገኙ ትላልቅ ድርጅቶች ጀርባ የወያኔዎች እጅ አለ። የቄራው ሶፊያ ሕንፃ፣ የለም ሆቴል፣ የ22 ጎልጓል፣ የውሃ ልማቱ ካፒታል ሆቴል፣ የካሳንቺስ ነጋም፣ የአንበሳ ገርጂ፣ ሌክሰስ ሆቴል ወዘተ ሕዝብ አያውቀውም ብሎ ከሆነ ሕዝብ ያውቀዋል። የወያኔ ባለሀብቶች ምን ምን አይነት የወንጀል ተግባራትን ፈጽመው ከዚህ እንደደረሱ ጭምር ያውቃል። ሁሉም የወያኔ ባለሀብቶች ተቋማቻቸው አንድ የጋራ መገለጫ አላቸው። በኢትዮጵያ ድህነት ላይ የተገነቡ የምዝበራና ዝርፊያ ወጣቶች መሆናቸውን ያመሳስላቸዋል። ሁሉም የወያኔና የተጃሮቹ ሀብት ላይ ደም አለ፣ እንባ አለ፣ ወንጀል አለ። ሁሉም በወያኔ አዞባይነትና ተባባሪነት የተገኙ ናቸው። የዘረኛው ስርዓት ውጤቶች ናቸው። ወያኔ በመሆን ተወላጅ ወይም የወያኔ ዘመድ በመሆን የተገኙ ሀብቶች ናቸው። በዚች ደብዳቤ የሁሉንም የወንጀል ተግባር ዝርዝሮ መጨረስ ባይቻልም በምናሙናነት በአሁኑ ጊዜ አሉ ከሚባሉ ባለሀብቶች ውስጥ ያንዱን አነሳስና ወያኔ የቱን ያህል ከጎናቸው እንደሚቆምላቸው ከለላ እንደሚሰጣቸው ያሳያል። ይህ ሀብታም ትውልዱ ትግራይ ነው። ቅድመ 1983 ዓ.ም በአሸዋ ሽያጭ ይተዳደር ነበር። ሚስቱ ደግሞ በመንገድ ዳር ድንችና ቲማቲም ትሸጥ ነበር። ድሆች ነበሩ። ዛሬ ግን የሀብት መጠናቸው የትየሌሌ ደርሷል። የሀብት ምንጩ የሌሎችን ይወክልልናል ላካፍላችሁ። ይህ ባለ ሀብት ከ30 በላይ የሚሆኑ አባወራዎችንና ከ150 እስከ 200 የሚደርሱ ቤተሰብን ከመኖሪያ ቀያቸው በማባረር ይጀምራል። መኖሪያ ቤታችንን አንለቅም በማለታቸው ብቻ በአጋዚ ጦር ሌሊት ይወረራሉ፣ ይታሰራሉ፣ ይደበደባሉ። በጨለማና በበረዶ ቤት እስከ 7 ቀን እየተቀመጡ ጉዳት በረታባቸው ህግም አልደረሰላቸውም አለ። በመጨረሻ ባጋጂ ጦር በሌሊት እየተወረወሩ ወደ ጎዳና ተጣሉ። ከ4000 ሄክታር በላይ የሚገመት መሬት ባለቤት ሆነ። ዛሬ ትልቅ ድርጅት ከፍቶበታል። በአመት ከ50 እስከ 60 ሚሊዮን ብር ገቢ የሚያስገኝ ድርጅት ሆኗል። እነዚህ ወያኔ ቱጃሮች ህገወጥ አሰራራቸውን ለመረዳት የ2009 ዓመተ ምህረት ገቢና ወጪን እንዲሁም የሚጣልባቸው ግብር እንደሚሆን ከአመታዊ ሪፖርቱ የተመለከትኩትን ላካፍላችሁ። የ2009 ዓመተ ምህረት እውነተኛ የድርጅቱ ገቢ 48 ሚሊዮን ብር ነበር። ይህ ገቢ ተክዶ የድርጅቱ አመታዊ ገቢ 12 ሚሊዮን፣ ወጪ ደግሞ 7 ሚሊዮን፣ የድርጅቱ ንጹህ ገቢ 5 ሚሊዮን ብቻ ተደርጎ ሪፖርት ተደረገ። ይህ ድርጅት አመታዊ የገቢ መጠኑ 5 ሚሊዮን ተደርጎ የግብር መጠኑ እንደሚሰላ ተረዱት። የወያኔ ቱጃሮች የሀብት ምንጭ ሥራ ሳይሆን የሌብነት ሩጫ ነው በሚለው ከዚህ የበለጠ ማስረጃ የለም። ይህ ተግባር የሌሎች የትግራይ ተወላጆችን ያለ ሀብት መጠን እንዴት እንደተገኘና ዛሬም እንዴት እየተሠራ እንደሆነ ከዚህ ግለሰብ የሌሎችንም መመልከት ይቻላል። ደረጀ ስሜ አየር ጤና።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ተከታታዮች እንደምን ከርማችኋል እያልኩ የከበረ ሰላምታዬን አቀርባለሁ። ወያኔ ለስልጣኑና ለኢኮኖሚ ጠቀሜታው ሲል ከወልደቱ ጀምሮ በኢትዮጵያውያን ላይ ያልተሞከረ ዘግናኝ ተግባር የለም። የሰው ልጅን ያህል እንደ እንስሳ ከማረድ ጀምሮ ከነ ህይወት ወደ ገደል እስከ መጣል የደረሰ ዘግናኝ ተግባር ፈጽሟል። የጅምላ ጭፍጨፋዎችን አካሂዷል። ከ35000 በላይ የሚገመቱ ኢትዮጵያውያን በእስር ይማቀቃሉ። በአመለካከታቸው ብቻ እየተመረጡ በመዲናይቱ አዲስ አበባ ሳይቀር በጠራራ ፀሐይ በአጋዚ ጦር ተገድለዋል። ወያኔ ኢትዮጵያን እስከ 100 ዓመት ድረስ መግዛት፣ ሀብቷን መዝረፍ እውን ለማድረግ ሲል ያለመውን ህልሙን የከፋፋይነቱንና ዘረኝነቱን ዘዴውን ያልተጠቀመበት የኢትዮጵያ አካባቢ የለም። በጋምቤላ ያኛክና ኑየር ተወላጆችን፣ በሐረር የሶማሌና ኦሮሞዎችን፣ በሲዳሞ ወላይታና ሲዳማዎችን፣ በቡኖ በደልዲ የኦሮሞና አማራ፣ በጎንደር አማራና ቅማንት፣ በሰሜን ሸዋ፣ በደቡብ ወሎ አፋርና አማራ ወዘተ ህዝቦች መካከል በወያኔ በተሸረቡና በታቀዱ ተንኮሎች ንጹሃን ወገኖች ህይወት ተቀጥፏል። ንብረታቸው ወድሟል። የሁሉም የርስ በርስ ግጭቶች ቆስቋሽና አጫዋች ዳኛው ወያኔ ነው። ከወያኔ ገዢዎች ተልእኮ በተሰጣቸው የወያኔ ካድሬዎች የተሸረቡና የተፈጸሙ መሆናቸው ዛሬ ሁሉ ኢትዮጵያዊ እየተረዳው መጥቷል። ከፋፋይነቱ የስልጣን ዘመኑ ማራዘሚያ ዘዴ እንዳደረገው የማያውቅ ኢትዮጵያዊ የለም። ህዝባችንን እያጋጩ ማጫረስ የወያኔ የጠነዛ ዘዴ መሆኑን አብዛኛው እያወቀ በመምጣቱ ወያኔ ከጭንቀት ውስጥ ገብቷል። ወያኔ በቀንደኛ ጠላትነት የፈረጃቸውና የነሱ አንድነት ለህልውናው ዋስትና የማይሰጠው የአማራው እና የኦሮሞው ህዝብ ጥምረት አንድነት ከማንም በላይ እያስጨነቀው መምጣቱን የሚያመላክቱ ፍንጮች ከሰሞኑ ከወያኔ መንደር መፈትለቅ ጀምረዋል። አዲሱ የወያኔ ህይወት ማቆያ ዘዴም የትኩረት አቅጣጫ በሁለቱ ህዝቦች ላይ ያነጣጠረ መሆኑን መረዳት ተችሏል። የወያኔ እየከፋፈሉ እርስ በርስ የማጫረስ ዘዴ ከእንግዲህ ብዙም ሊያራምደው እንደማይችል የተረዳው ወያኔ ቀጣይ አዲስ ዘዴ መጠቀምን የመረጠ መሆኑን ሁኔታው በጽሙና ለሚከታተሉ ወገኖች ግልጽ እየሆነ መጥቷል። ወያኔ በስለላ መዋቅሩ የመለየት ሥራ እንዲሰራ በተላላኪ ሰላዮች ተልእኮውን ሰጥቷል። ይህ አዲሱ የስለላ ተግባር ትኩረት ደግሞ በአማራና ኦሮሞ ተወላጆች ላይ ያነጣጠረ መሆኑንም መረዳት ተችሏል። የስለላ ዘዴው ተናግሮ በማናገር በሰው ውስጥ ያሉ አቋሞችን መለየት የሚያስችል ተልእኮን የያዘ ነው። በዚህ መሰረት የወያኔ አባላት በመኖሪያ ሰፈር፣ በመስሪያ ቤት፣ በጓደኝነት በሚያወቋቸው ላይ ማን ወያኔን ይጠላል፣ ማንስ ወያኔ ላይ ጥላቻ ስሜት አለው፣ ወያኔን ማን ይጠላል፣ ማንስ ይደግፋል የሚለውን የመለየት ሥራ እንዲሰሩ ግዳጅ ተሰጥቷቸው በመስራት ላይ ይገኛሉ። የመለያ ዘዴ ይሆናሉ ያሏቸውን በዝርዝር ሰጥተዋል። ዋና መለያ ተደርገው የተሰጧቸው ግዳጅ መፈጸሚያ ርዕሶች ዝርዝርም እንደሚከተሉት ናቸው። ወያኔ ያስገኘውንና የብሔር ብሔረሰቦችን እኩልነት ላይ ተቃውሞ ያለው ማን ነው? በ27 ዓመታት ውስጥ ነጻና ፍትሃዊ በሆነ ምርጫ ቅሬታ ያላቸው ወገኖች የትኞቹ ናቸው? እውን መስራችና አንጋፋ የሆኑ የወያኔ ገዢዎች ሙሰኞች ናቸው? ጸረ ኢትዮጵያ ናቸው የሚለውን ለዩ። በአዲስ አበባ የተገነቡ ሰማይ ጠቀስ ሕንፃዎች እውን የወያኔ ናቸው? ወያኔ በአገርና ሕዝብ ላይ አደጋን የጣለ እንጂ ሰላማዊ አይደለም የሚሉት የትኞቹ ወገኖች ናቸው? ወዘተ የሚል ተልእኮን የተሸከሙና ስለላን የሚያካሂዱ ሰላዮች በየመስሪያ ቤቱ በየመኖሪያ ሰፈራቸው ተመድበው በመንቀሳቀስ ላይ ይገኛሉ። እነዚህ በተለይ የትግራይ ተወላጅ የሆኑ ወገኖች ከዚህ እኩይ የወያኔ ተግባር አራማጅ ከመሆን እንዲታቀቡ ምክሬን እሰጣቸዋለሁ። ወያኔ ሲባል የወያኔ ትልልቅ ገዢዎች ብቻ አይደሉም፣ በወያኔ ዙሪያ የተሰባሰቡ ፈጻሚና አስፈጻሚ ወገኖችንም ጭምር እንጂ። በመሆንም ትናንትም ሆነ ዛሬ በወያኔ አጃቢነት የተሰለፋችሁ የአዲስ አበባ ነዋሪ የሆናችሁ የትግራይ ተወላጆች ከጥፋት ተልእኳችሁ ታቀቡ የሚል መልእክቴን አስተላልፉልኝ ሲሉ ወልዴ ደስታ ከሰንዳፋ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ ኢትዮጵያ እንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልላችኋለሁ። የወያኔ ገፋ አገዛዝ የመረረውና ያንገሸገጀው ህዝብ ጣውን ተቃውሞን በተለያዩ ሀገሪቱ ክፍሎች እያሰማ ይገኛል። የህዝቡ ትግል ለወያኔ ገዢዎች መረር ከረር ያለ መልእክቱንም እያሰማ ነው። የህዝብ ጥያቄ አንድ ብቻ ነው። በጎንደር፣ በባህር ዳር፣ በአምቦ፣ በሐረር፣ በሻሸመኔ፣ በቅርብ ጊዜ ደግሞ በምንጃር ሸንጎራ የሚደመጡ የሚጠየቁ ጥያቄዎች ተመሳሳይ ናቸው። ወያኔ ከስልጣን ውረድ ነው። ከፋፋይነትህ፣ ጭቆና፣ ምዝበራ መረረን የታሰርንበት ሰንሰለት ይፈታ ነው። የተጨቆነ የተመዘበረ ሰብአዊ ክብሩ የተዋረደ ህዝብ ደግሞ መታገል መብቱ ነው። በኃይል የተጫነውን አምባገነንና ዘረኛ አገዛዝን ልቀቅ ውረድ ብሎ የመጠየቅ መብቱ በማንም የማይገደብ በማንም የማይታፈን መብቱ ነው። የህዝብ ትግል ከእስከ ተብሎ የሚገደብ አይደለምና በጸረ ኢትዮጵያዊነቱ በስልጣን ጥማትና በዘርፊያ የሰከረው ወያኔ ግን በየቦታው እየተቀጣጠለ ያለውን የህዝብ አመጽ ለማጨናገፍ ብቸኛ መፍትሄ አድርጎ እየሰራ ያለው ጅምላ ጭፍጨፋንና እስራትን በንጹሃን ዜጎች ላይ መፈጸምን ነው። ከጭፍጨፋው በተጨማሪ የማስመሰያና ማደናገሪያ ዘዴዎችን ሁሉ እየተጠቀመ ነው። ለዚህ የማስመሰያ ተግባሩ ከሰሞኑ በወያኔ ሰርጎ ገብ ካድሬዎች የተወረረው የኦርቶዶክስ ሲኖዶስን በመሳሪያነት ሲጠቀም መመልከት ተችሏል። በዚህ በመዲናይቱ አዲስ አበባ በሚገኙ አብያተ ክርስቲያናት ውስጥ ምህላ ወይም እግዚኦታ እንዲደረግ ተወስኖ ከጽጌጆ ጾም ጀምሮ አያይዘው የጸሎት ምህላ እያደረጉ ነው። ወያኔ ያጠፋውን በሰርጎ ገቦች ያስወረረውን የኦርቶዶክስ እምነት ተከታዮችን ጸልዩልን ብሎ ሲናገር እግዚአብሔር ያሳያችሁ። ለብዙ ዘመናት አይነክ የነበረውን ዋልድባ ገዳም ላይ የጥፋት ዘመቻ የከፈተ በመንፈሳዊ ጽናታቸው ብርቱ የሆኑ የሃይማኖት አባቶችን ያሰረ የገደለ በጎንደር በኢየሱስ ገዳም ምዕመናን ላይ ጦርነት የከፈተ በዚህ በአዲስ አበባ እስጢፋኖስ ዓመት በዓል የሃይማኖት አባትን የገደለ እንዴት ነው ጸሎት ይደረግልኝ ብሎ መናገር የሚችለው? ወያኔ በጥቅም የተገዙ ተቃዋሚዎች ነን ባይ ካዲዎችንም ተቃዋሚ ብሎ ሲደራደራቸው በውጭም በአገር ቤትም እየተሯሯጡ መሆኑንም እያየንና እየሰማን ነው። ለሕዝብ ቁጣውና አመጽ የሚሰጥ ማደናገሪያና ማስመሰያ መሆኑ ነው። ከተቃዋሚዎች ጋር እርቀ ሰላም አድርግ ያለው ለሚል ከንቱ የማስመሰያ ቅድመ ዝግጅት አድርግ ያለው የሚል ከንቱ ዝግጅት ይመስላል። ሕዝብ የሚለው ሌላ፣ ወያኔ የሚለው ሌላ የማይጣጣሙና ፍጹም ተጻራሪዎች ናቸው። ወያኔና ኢትዮጵያ ሕዝብ እንደ ባቢሎን ግንበኞች ሳይጣጣሙ ይኸው 27 ዓመታትን አስቆጠሩ። ታድሶ፣ ልማት፣ ሰላማችን፣ ዲሞክራሲያችን፣ ሕገ መንግሥታችን ወዘተ ሁሉ የወያኔ የተለመዱ ቅዠቶችም እየተስተጋቡ ነው። የኢትዮጵያ ሕዝብ ግን ወያኔ ታጥቦ የማይጠራ የሽንፍላ ሰጋ መሆኑን ጠንቅቆ ያውቃል። ወያኔና በአምሳሉ የፈጠራቸውና በጥቅም የገዛቸው ተቃዋሚ መሳይ ሆዳደሮች በርቀ ሰላም ስም ከወያኔ ጉያ ቢሸጎጡ የኢትዮጵያ ሕዝብ ጥያቄ ምላሽ ያገኛል ተብሎ አይጠበቅም። የወያኔ ካድሬዎች በየአብያተ ክርስቲያናቱ እግዚኦታ ወይም በሀገራችን ሰላም አውርድልን ጸሎት ለቅጽፈት ከሚሉት የዘለለ ሊሆን አይችልም። የወያኔ ሃይማኖተኛ መሳይ ካድሬዎች በሚተበትቡት ሴራ የኢትዮጵያ ሕዝብ ትግል ሊዘናጋ ወይም ሊኮላሽ አይችልም። ለ27 ዓመታት ሕዝብ በየቦታው በወያኔ ሲታረድ ሲጨፈጨፍ ዝምታን የመረጡ ሃይማኖተኛ መሳይ ካድሬዎች ዛሬ የሕዝብ ትግሉ ወደ ወያኔ ሲዞር የሚደረግ ጸሎትና መላ ወያኔን ከውድቀት ለማዳን ነው። ኢትዮጵያ ሉዓላዊነቷ የተደፈረው በወያኔ እንጂ በሕዝብ አይደለም። የሀገራችን ሰላም መመሰቃቀል ሁሉ ከዚህ ደረጃ የደረሰው በወያኔዎች እንጂ በሕዝብ እንዳልሆነ ተጨባጭ እውነታዎች ያረጋግጣሉ። የሕዝብ ድህነት መንስኤው ወያኔ ሰራሽ እንጂ የሀገራችን የተፈጥሮ ድህነት አይደለም። ኢትዮጵያ ደቡብ ግርጫት እስከመሆን የሚያደርሳት የተትረፈረፈ የተፈጥሮ ሀብት ያላት ሀገር ነች። እንደ ወያኔ ያሉ ዘረኞች አምባገነኖች እንደ መዥገር በላዋ ላይ ተጣብቀው ጋጧት አደህዩዋት እንጂ ኢትዮጵያ ሰላም እጦት፣ ድህነት፣ ውርደት ሁሉ ተዋናዩ ወያኔ ነው። ኢትዮጵያ ከእንግዲህ ሰላም የምታገኘው ተሰርቶ የሚከበርባት አገር መሆን የምትችለው ሕዝብ በሰላም ከቤቱ የሚገባበት ሕዝብ በነጻነት መንቀሳቀስ የሚችልባት ሁናቴ ሲፈጠር ወይም ሊፈጠር የሚችለው የማይታረቁት ጠላታችን የሆነው ወያኔ ወደ ጉድጓድ ሲቀበር ብቻ ነው። ለዚህ ደግሞ የኢትዮጵያ ሕዝብ አቅሙም ኃይሉም አለው። መሰረት ግርማ አቃቂ።
የፍኖተ ዲሞክራሲ የኢሃፓ የሳተላይት ሬዲዮ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። ሀገርን ከመከራ ህዝብን ከመበደል መታደግ እንዴት ይቻላል ለሚለው ጥያቄ በተለያዩ ዘመናት በኢሃፓ የማያሻማ ምላሽ መሰጠቱን ለማስታወስ ወዳለሁ። በዚህ አጋጣሚ የፍኖተ አድማጮችን ለማስታወስና ለማሳሰብ የምወደው የኢሃፓ ድረገጽና ሌሎች እንደ ደብተራው አሲምባ ወዘተ የመሳሰሉ ድረገጾችን ከፍቶ ማገላበጥ የአስተሳሰብ አድማስን ያሰፋል፣ ተንትኖ የመረዳት አቅምን ያተባል ባይ ነኝ። ኢትዮጵያ በአንድነቷ ጸንታና ታፍራ እንዳትጓዝ በርካታ ሴራዎች ሲጎነጎኑና ሲሸረቡ ከርመዋል። ሀገርና ህዝብን የመከፋፈል የጥፋት መንገድ ሲቀየስ ቡራኬያቸውንና ውዳሴያቸውን የሚደረድሩት አሜሪካና ሽርኮቿ ናቸው። በእነሱ ሀገራት ሊሆን የማይፈቅዱትን የኢትዮጵያና የህዝቧን መከፋፈል ሲመክሩና ሲዘክሩ እያየን ነው። በቅርቡ የካታሎኒያን የመገንጠል እንቅስቃሴ ከስፔን ጋር ቆመው ያወገዙት ድፍን የአውሮፓ ሀገራት ናቸው። ስፔን የተከሰተው በአጠቃላይ አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ሆኖ ቢሆን ኖሮ አራጋቢዎቹ እነዚሁ የአውሮፓ ሀገራት እንደሚሆኑ የሰናፍጭ ቅንጣት ታህል አያጠራጥርም። የኤርትራን ግንጠላ ያቦኩትና የባረኩት እነዚሁ ምዕራባውያን ጉዶች ናቸው። ከዚህ በመነሳት ተደጋግሞ የተነሳ ጥያቄ ላንሳ። ሀገራችን ካለችበት ውስብስብ ችግር እንዴት ልትወጣ ትችላለች? ምን መደረግ አለበት ብሎ ደግሞ መጠየቅ የግድ ይላል። ዘረኝነትና ዘራፊነት ምድሪቱን ጠርንፎ ባይዝ ኖሮ እያንዳንዱ ኢትዮጵያዊ የግሉ የሆነ ዘመናዊ መኖሪያ ቤት ይኖረው ነበር። በወያኔ ቁንጮች በትሪሊዮን የሚቆጠር የሀገር ገንዘብና ንብረት ባይዘረፍ ኖሮ እያንዳንዱ ኢትዮጵያዊ ንጹህ ውሃ መጠጣት በቻለ ነበር። በአንድ የአላሙዲ ንብረት በሆነ የወርቅ አውጪ ኩባንያ በዓመት የሚዘረፈው 70,000 ኪሎ ግራም ወርቅ ለሀገር ልማት ቢውል ኖሮ በየዓመቱ እጅግ ዘመናዊ ሆስፒታል መገንባት በተቻለ ነበር። በዘረኛው ወያኔ የሚዘረፈው የሀገር ሀብት ቢከበር ኖሮ ስራ አጥ ወጣቶች ባልኖሩም ነበር። በአዜብና በስፋት የተዘረፈው የሀገር ሀብት ቢከበር የእናቶችን ከወሊድ ጋር የተያዘ ሞት ማጥፋት በቻለ ነበር። ሳሞራ፣ በረከትና አርከበ የዘረፉት የሀገር ሀብት ቢከበር ኖሮ በረሃብ እየተሰቃዩ የሚማሩ ህፃናት በተገቢው ሁኔታ መመገብ በተቻለ ነበር። ክንፈ፣ አባይና አዲሱ የዘረፉትን ሀብት ማስከበር ቢቻል ኖሮ አንድም ዜጋ ሀገሩን እየጣለ ባልተሰደደ ነበር። ኢትዮጵያ ደሃ ህዝባም ችግረኛ የሆኑበት ሰበቡ ሌላ ሳይሆን የሌቦቹ ዘረኞች ቡድን ወያኔ ነው። ወያኔ የሀገርና የህዝብ ነቀርሳ ነው። ነቀርሳን መንቀል እስከ ሰውን ኩፉ ነውና እንዴት መንቀል እንችላለን እየተባለ የሚነሳውን ጥያቄ አንስተን እንወያይ። ወያኔ በቅርቡ አንድ ውል የለሽ የአንድነት ስብሰባ የሚል ቅጥ አምባሩ የጠፋበት ስብሰባ እያካሄደ መሆኑ ይታወቃል። ወያኔ ይህን ስብሰባ እያካሄደ ያለው የኢትዮጵያ ህዝብን የተቃውሞ መንፈስ ለመስበር ካለው መሰሪ ዓላማ ሲሆን፣ በስብሰባዎቹ ላይ የሚታደሙ የወያኔ ሹሞች አባላትና አጫፋሪዎች መሆናቸውን ታዝቤያለሁ። ይህ አይነቱ ጉዞ ውሃ ቢወቅጡት እምቦጭ መሆኑ ነው። በመጀመሪያ የኢትዮጵያ ህዝብን አንድነት ለመበተን በወያኔና በተለያዩ ኃይሎች የቦካው የተንኮል ቡኮ እዛው ሆምጥጦ ገምቶና በስብሶ እርስ በርሳቸው እያናጨና እያጋጨ መሆኑን እየታዘብ ነው። ጎንደር ላይ የሚፈሰው የኦሮሞ ህዝብ ደም ደማችን ነው በተባለበት ህዝባዊ አመፅ ማግስት በአምቦ፣ በደብረ ዘይት ወዘተ በተመሳሳይ የአማራ ህዝብ ደም ደማችን ነው የሚል ህዝባዊ ነጎድጓዳማ ድምፅ ተሰማ። ብዙዎች ተገረሙ። እንደ ኢሃፓ የሀገራቸውን ፖለቲካ አበጥረው የሚያውቁ ድርጅቶችና የኢትዮጵያ ህዝብ አንድነትን የሚደግፉ ቅንጣት አልተደመሙም። የኢትዮጵያ ህዝብ አንድነት በጠባብ ዘረኛና መሰሪ ቡድኖች ሴራ እንደማይፈለስ ስለሚያውቁ ነው። የአንዱ የኢትዮጵያ በደል የሁሉም ኢትዮጵያዊ በደል ነው። የአንዱ ኢትዮጵያ በግፍ መገደል፣ መገረፍ፣ መሰቃየት ወዘተ የሁሉም ኢትዮጵያዊ ስቃይ ነው። ልብ በሉ፣ ታሪክ በደማቅ ቀይ ቀለም የከተበልን የጀግና አባቶቻችንና እናቶቻችን ታሪክ በአድዋና በማይጨው ጦርነቶች ከሁሉም የሀገሪቱ አቅጣጫ ቀፎ እንደተነካበት ንብ የዘመቱ አርበኞች አንድ ቋንቋ ሳይናገሩ በምልክት እየተግባቡ ነበር ድል ነስተው ሰንደቅ ዓላማቸውን ከፍ አድርገው ያውለበለቡት። ይህ ከዘመን ዘመን ሊተላለፍ የሚገባው አኩሪ ገድል ነው። ይህን የጀግና አርበኛ አባቶቻችንና እናቶቻችንን ቅርስ ምንም የሚያጠፋው ኃይል አይኖርም። የኢትዮጵያ ሕዝብ አንድ ነው። ኢትዮጵያዊነት በየትኛውም ዘረኛ፣ ጠባብ ጽንፈኛ ቡድን አጉራ ዘለል ፖለቲካ የሚፋለስ አይሆንም። በቋንቋዎቻችንና ባህሎቻችን መሽጎርጎራችን ለአንድነታችን ማገርና ምሰሶ ነው። ከዚህ በመነሳት የፖለቲካ ድርጅቶች፣ ስብስቦች እንዲሁም የሰብአዊ መብት ተሟጋች ድርጅቶች ምን ማድረግ ይገባቸዋል ብሎ ማንሳቱ የግድ ይሆናል። የፍኖተ አድማጮች እንድትገነዘቡልኝ የምፈልገው ሁሉም ለኢትዮጵያ አንድነትና ለዲሞክራሲ እንታገላለን የሚል ሁሉ ሊታመኑ አይገባም። አንዳንዱ ፖለቲካን እንደ ንግድ ማትረፊያ የሸቀጥ መደብር ሲጠቀምበት እያየንና እየሰማን ነው። እንዲህ አይነት ድርጅቶች ሜዳ ሜዳውን ከማዘጥዘጥ ባለፈ ለሀገርና ለሕዝብ የሚበጅ በረከት የላቸውም እና ለሕዝብ እያጋለጡ ከኩይ ተግባራቸው እንዲታቀቡ መዝመት የትግሉ አንዱ አካል ሊሆን ይገባዋል። የእስከዛሬው ጉዞ ዋነኛ ጠላት የሆነው ዘረኛ ወያኔ ላይ ማተኮር የሚለው እንዳለ ሆኖ የህብረት ትግልን የሚረብሹትና የሚያደፈርሱትን ገለል በሉ ማለቱ የግድ ይሆናል። አንዳንድ ግብዝ አስተሳሰብ ያላቸው አወቅን ባዮች ተቃዋሚን መተቸቱ የሚጠቅመው ወያኔን በመሆኑ አይነኩ ሲሉ ይደመጣሉ። ነገር ግን በትግል ስም የፖለቲካ ዝሙት ሲፈጽሙ እያዩና እየሰሙ ዝም ማለት ሀገርን መበደልና የዘረኞች የግፍ ቀንበር የተሸከመው ህዝብ ላይ ደባ እንደመፈጸም ይቆጠራል እላለሁ። በሁሉም አቅጣጫ ስንታገል ህዝባዊ ትግሉ እየጠራና እየፈካ ይሄዳል። እየሰጠመች ያለችው የወያኔ ጀልባ ተባብረን በውሃ ደፍቀን አስጥመን ይህንን ጠባብ ዘረኛ፣ ዘራፊ፣ ነፍሰ ገዳይ ወያኔን እናስወግደው። ጸጋዬ ዶርዜው ነኝ ከሽሮ ሜዳ።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ታዳሚዎች በሙሉ እንደምን አላችሁ? በህዝብ የተጠላ የተተፋ ዘረኛ ወይም አምባገነን ስርዓት ወደ ስልጣን ብቅ ይላል። ዘረኛና አምባገነን ስርዓት ስለተጠላ ብቻ በቶሎ ሊንኮታኮት ወይም ሊወድቅ እንደማይችል የሀገራችን ሁኔታ በተጨባጭ ያረጋግጣል። ዛሬ ሀገራችን ኢትዮጵያን እየገዛ ያለው ወያኔ በ1983 ዓመተ ምህረት ወደ ስልጣን ማማው መከመጫ ወደ ሆነው አዲስ አበባ ሲገባ የኢትዮጵያ የዘንባባ ዝንጣፊ ዞ እንዳልተቀበለው የታሪክ ሰነዶች ይመሰክራሉ። እንደ ኢትዮጵያ ህዝብ ፍላጎትና ምኞት ቢሆን ኖሮ ወያኔ ለ27 ዓመታት በስልጣን መቆየት ቀርቶ በመንገድ እንደ ጨው ማምቶ ወይም ቀልጦ ቢቀርመኝው እንደነበር ያምቦ የደብረብርሃን የደብረታቦር የመራቤቴ የመንዝ ወዘተ አካባቢዎች ወያኔ የመረረ ተቃውሞ ባልገጠመው ነበር። ዛሬ እንደ እሬት ወይም ኮሶ የመረረን ያለው ወያኔ ለ27 ዓመታት በስልጣን መቆየት ቻለው የተባበረና የተቀናጀ ተቃውሞ ማድረግ ባለመቻላችን መሆኑ ሲታወስ አናዳጅም አሳዛኝም አሳፋሪም ይሆናል። የወያኔ የክፍፍል መግዛት አባዜ ጠቅሞታል። ለዚህን ያህል የስልጣን ዘመን መራዘብ እንደ መሳሪያ ሆኖ አገልግሎታል። ሁነት ዘገያለች እንጂ ማሸነፉ አይቀርም እንደሚባለው የ27 ዓመታት የግፋ ገዛዝ ያበቃ ዘንድ መከፋፈል አብቅቶ በጋራ ለጋራ ሀገራችን እንታገል የሚለው ሁነት አሸናፊ የሆነ መምጣቱ እየተመለከትን ነው። የጠላቶቻችን መቅሰፍት ሊሆን የሚችለው ዛሬም ሆነ ነገ ተባብሮ መታገል ብቻ ነው። በህዝብ መተባበር ወያኔ ሊወድቅ እንደሚችል ከ2008 ዓመተ ምህረት ወዲህ ፍንጮች እየታዩ ነው። ወያኔ እየደከመ መጥቷል። በሀብት ሰክሯል። በህዝብ የተባበረ ትግል ወያኔ ከጭንቀት ውስጥ ገብቷል። የስርዓቱ መበስበስ የሚያመለክቱ ጠቋሚ ፍንጮች እየታዩም ነው። ወያኔ ግን ካፈርኩ አይመልሰኝ እያለ ነው። የስርዓቱ ክርፋትና መበስበሱን በውል የሚያመላክቱ ጠቋሚ ማስረጃዎች ይታያሉ። የህዝብ መብት ጥሰቶች በስፋት መከሰትና መታየት፣ የእርስ በርስ ግጭቶች መበራከት፣ ወያኔ ሊቆጣጠራቸው ያለመቻል፣ በኢትዮጵያ የነገ ሁኔታ ምን ሊመስል እንደሚችል መተንበይ ወይም መናገር አለመቻል፣ ከፍተኛ መጠን ያለው የሰው ኃይል እልቂትና የንብረት ውድመት፣ የቢሮክራሲ መሽመድመድ፣ ሽባ መሆን፣ የሀብት ዝርፊያ መጠን ከጊዜ ወደ ጊዜ እየሰፋ መምጣት፣ የካዝና ባዶ መሆን፣ ህገ ስርዓቱ እንደ ቀድሞ መስራት አለመቻሉ ወዘተ ሁሉ የስርዓቱ መበስበስ ጠቋሚ ምልክቶች ናቸው። እነዚህ ሁሉ የ27 ዓመታት የውሸት ክምር በእውነትና በሐቅ እየተሸነፈ መምጣቱን አመላካች ክስተት ነው። ወያኔ ግን ዛሬም አልሞትኩም እያለ እስከ መጨረሻው ውድቀቱ ድረስ መንፈራገጡ ማይቀር ነው። ይጨፈጭፋል፣ ያስራል፣ ይሰውራል፣ የሀብት ዝርፊያውም ይቀጥላል። የወያኔ ውድቀት ብቸኛው መፍትሄና ኢትዮጵያን ከጥፋት መታደግ የሚቻለው ለትግሉ እያንዳንዱ ዜጋ የድርሻውን መወጣት ሲችል ብቻ ነው። ከወያኔ ከኢሴ ዓላማ በተጻራሪ ሆኖ መታገል ብቻ ነው። ልከፋፍላችሁ ሲል እምብኝ አንከፋፈልም፣ ልበታትናችሁ ሲል አንድነን አንከፋፈልም፣ ልግዛችሁ ሲለን እምብኝ አሻፈረኝ ስንል ብቻ ነው። ከተባበርን ወያኔን ላለጥርጥር እናቸንፈዋለን። በወያኔ የጥገና ለውጥና ተሃድሶ ለውጥ የምንዘናጋ ከሆነ ከወያኔ ለኢትዮጵያ ሕዝብ መልካም ነገር ይጠበቃል ብሎ መዘናጋት የሚተርፈው ነገር ቢኖር በሀገራችንና ወገናችን ላይ የሚደርሰውን የመከራ ዘመን ማራዘም ብቻ ነው። ሰናይት በሱ ፍቃድ፣ ናዝሬት።
አድማጮቻችን፣ ተከታዩን ሰፋ ያለ ደብዳቤ የላኩልን ዳግማዊ አደፍርስ ናቸው። ዳግማዊ አደፍርስ ከዚህ ቀደም በፕሮፌሰር መስፍን ወልደ ማርያም የተደረሰውን መጽሐፍ ተስተማረና ተጣፈ በሚል ርዕስ ግምገማ አቅርበው የነበሩ ናቸው። የዛሬው ደብዳቤያቸው ርዕስ ደግሞ የእንቲጮ ፕሮፌሰር ሲፈናጠር እንደ ፌንጣ።
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከእንትጮ ነው። እንደዚህም ብለን ቋንቋውን አለመናገራችን እና ምን አለማለታችን እና እንጂ ተያያዝነን ወትሮም በአፍቃሪ ፈትናል ቀድሞ ተሸናፊ
የእንቲጮ ፕሮፌሰር ሲፈናጠር እንደ ፌንጣ። የዚህ ጽሑፍ ምክንያት ባለፈው ሳምንት መገባደጃ ላይ አንድ የሬዲዮና ቴሌቪዥን ጣቢያ እንደ ልማዱ መስፍን ወልደ ማርያምን መጽሐፍ ጻፈ በሚል ምክንያት ለቃለ ምልልስ አቀረብ ነው ብለው ያንኑ መያዣ መጨበጫ የሌለው የስድብ ናዳ ከአንዱ ጫፍ ወደ ሌላው እየተስፈነጠረ እንዲያሽጎደጉድ ማድረጋቸው ነው። ያ ለውድ አገሩና ለውድ ወገኖቹ መልካም ምኞትን ሰንቆ ታግሎ ስንት አይከፍሉ መስዋዕትነትን የከፈለ ትውልድና አርበኛ ዜጋን ሲሰድብ የነበር ሰው አቅርበው አሁን ደግሞ መላውን ህዝብ አስሞለጩት። ይህ ለከት የሌለው ፕሮፌሰር ነኝ ባይ የኢትዮጵያ የመሬት ስርዓት እስከዛሬም ድረስ ያልተስተካከለ አርሶ አደሩን ለዘመናት በመሬት አልባ ገባርነትና ጨሰኝነት አበሳውን እንዳላበላውን በአምራችነቱ ላይ ከፍተኛ ጫና እንዳልነበረው ሁሉ ከወሎ እስከ ኢሉባቦር ጥናት አድርጌ ገበሬው በርከት አርጎ የማያመርተው ከፍ አርጎ ለባለ መሬቱ ላለመክፈል መሆኑን ደርሼበታለሁ ያለና መላውን የኢትዮጵያ አርሶ አደር በልግመኝነት ለመወንጀል ትንሽም ይሉኝታ ያላደረበት ነው። ብዙ ብዙ የሚላቸውን አስተዛዛቢ ነገሮች ማንሳት ይቻላል። ባንድ ወገኔ ሰሜን ሸዋ በሌላው ወልዲያ ነኝ ሲል በደንብ ተደምጦ ሳያበቃ በቅጽበት ተስፈንጥሮ እኛ ከአድዋ እንቲጮ ነን ያለስ አይደል? ሆኖም ግን በዚህ ጽሑፌ ላይ ማንሳት የፈለግኩት ይህን አይደለም። ዋናው ልሄድበት የፈለግኩት በዚህ የሰሞኑ ጥያቄ መልስ ላይ የ1966 ዓ ም የመርማሪ ኮሚሽንን በሚመለከት ያደረገው መቀላመድ ላይ ነው። ከሁሉም በጣም ያስደነቀኝ ዶክተር ፕሮፌሰሩ እንትጫዊ አይኑን በጨው አጥቦ ደርግ የመርማሪ ኮሚሽኑን በማቋቋሙና ስራውን በመቆጣጠሩ ላይ ምንም ሚና ያልነበረው ለማስመሰልና ያንን ኮሚሽን የአጼው መንግስት የሾመው አድርጎ ሞስሶ ለማለፍ መሞከሩ ነው። ለነገሩማ ይህንን ሰው መድረክ ሰጥተው የሚያቀባጅሩት ጋዜጠኞች በወቅቱ ያልነበሩ ከመሆናቸው በላይ ለእንደዚያ ያለ ጥያቄና መልስ በቂ ምርምርና ዝግጅት የማያደርጉ መሆናቸውን በሚያሳይ ደረጃ የሚዘጋጁ በመሆናቸው የነርሱን ሞሳ ብሎና ሸውዶ ማለፍ ስለሚችልበትና ሁሉም በወቅቱ ያልነበረ የነበረው ሁሉ ደግሞ ያለቀ ወይም ያሁኑ ትውልድ ደግሞ ለጥናትና ምርምር ፍላጎቱ የሌለውና የጋቱትን ሁሉ የሚጋት ነው ተብሎ የተባለ በሚያስመስል ድፍረት መሸምጠት የተቆራኘው ሆነ። እነዚሁ ጋዜጠኞች ትጉህና ለሙያው ክብር ያላቸው ቢሆኑ ኖሮ ለእንዲህ አይነቱ ጥያቄና መልስ በተለይም ከእንዲህ አይነት ዋሾና አወዛጋቢ ሰው ጋር ለማድረግ ሲወጥኑ በቂ ቅድመ ዝግጅት ማድረግ በተገባቸው ነበር። ያንን ለማድረግ ደግሞ ብዙም ሳይጓዙ እዚያው ካፒቶል ሂል ላይብራሪ ኦፍ ኮንግረስ ብቅ ቢሉ ከበቂ የጽሑፍ መረጃዎች በተጨማሪ የነ መስፍን ወልደ ማርያም የምርመራ ኮሚሽን ምርመራውን ያካሄድበት የነበረበትን ዘግናኝ እና አሰቃቂ የሆነውን ድምጽ ቀጂ ከድምጽ ማህደር ያገኙ ነበር። ታዲያ ምን ያደርጋል? ይታደሉታል እንጂ አይሸምቱት። ለነገሩማ አሁን ሳይው አብዛኞቹ እሱ ያስተማረንና የመለመለን ብለው የሚመጻደቁ አይደል? በቅርቡ ያ ትውልድ የኔን ትውልድ ፍርሃት አጋባበት ብሎ ያለ የቀጠር ጋዜጠኛ ጽሑፍ አገኘን ብለው ድምጻቸው ጣሪያ እስኪነካ ከፍ አርገው አንብበው ልቤን በሳቅ ሊያፈነዷትስ አልነበር? ለማንኛውም ሊያደባ ያንቀላፋ ቢቀሰቅሱት አይሰማም ተብሏልና ለጋዜጠኞቹ እንኳ ባይሆን ለአንባቢዎችና አድማጮች ማመሳከሪያ ይሆን ዘንድ በወቅቱ አዲስ አበባ የነበረ የአሜሪካን ኤምባሲ ባልደረባ ለአሜሪካ የውጭ ጉዳይ ጽህፈት ቤትና በተለያዩ በምስራቅ አፍሪካ አገራት ውስጥ ለሚገኙ ኤምባሲዎች የላከውንና በዊኪሊክስ ሰነድ ይፋ የሆነውን የኬብል መልእክት መረጃ ድረገጽ ላስቀምጥ። ይህን ነው እንግዲህ መስፍን ችክ ድርቅ ብሎ የሾመኝ የአጼው መንግስት ነበር የሚለው። ሐምሌ 1966 ዓመተ ምህረት ላይ የአጼው መንግስት ያለ ይመስል ፓርላማው ነው? ፖሊስ ሰራዊት ነው? ክብር ዘበኛው ነው? ማን ያልወከለና ያልሰየመ ነበር? ማን እንደወከላቸው ሳይታወቅ እነ ሁሴን እስማኤል፣ አቶ ለማ ጉተማና ሌሎችም ገብተውበታል። ይህንን ኮሚሽን በማቋቋም የፓርላማው ስልጣን የጎላ በነበርና ደርግ ምንም እጁ ያልዘፈቀበት ቢሆን ኑሮ መስከረም 2 ቀን 1967 ዓ.ም በወታደሮቹ አዋጅ የአጼው ንግስና ሲደመሰስና ለረፍት እንደወጣ ሳይመለስ በዚያው አዋጅ የፈረሰው ፓርላማ ሲበተን የኮሚሽኑ ህልውና በምንም አይነት ህጋዊ መስፈርት መቀጠል አልነበረበትም። የኮሚሽኑ መሰንበት ተፈጣሪነቱም ሆነ ተጠሪነቱ በማን ለማን እንደሆነ ለጋዜጠኞቹና ለፕሮፌሰሩ ባይታያቸው የሆነ ችግር አለ ማለት ነው። ልቀጥል። አሁን ደግሞ የትርጉም ስራ ውስጥ ልግባና በአንድ ሌላ ድረገጽ ላይ ያገኘውትና በወቅቱ የነበረውን ሁኔታ ቁልጭ ባለ መልክ ያሳያልና ተርጉሜ ላቅርብ። በትርጉም ስራው መልእክቱን ካዛባሁኝ ሙሉ ኃላፊነቱን ወስጄ እግረ መንገዴንም የጽሑፉን አቅራቢዎች ተገቢውን ይቅርታ ጠይቄ ራሴን ለማረም እጥራለሁ እንጂ በፍጹም አልታበይም። እውቀት አንጻራዊ ነው ያለው ማን ነበር? ለማንኛውም ትርጉሙ እንዲህ ይከተላል። ጉራ ብቻ የአጼውን የቀድሞ ባለስልጣናት ለመመርመር የተፈጠረው የ1966 ዓመተ ምህረት መርማሪ ኮሚሽን ግንቦት 30 ቀን 2008 ዓመተ ምህረት ተጻፈ። 1966 ዓመተ ምህረት ለኢትዮጵያ የአዲስ ዘመን ምዕራፍ መክፈቻ ዓመት ነበር። የአጼው መንግስት ደርግ ተብሎ በዝቅተኛ ወታደራዊ መኮንኖች የተዋቀረና ኋላ ኋላ ላይ ጥቁር ስታሊን ተብሎ ይጠራ በነበረው በኮሎኔል መንግስቱ ኃይለ ማርያም በተመራ ስብስብ ተተካ። ቀጥሎም ደርጉና የግድያ ስኳዶቹ በአገሪቱ በፍጹም ታይቶ በማይታወቅ ሁኔታ በደም የጨቀየ ዘመንን አስቆጠሩ። ስልጣናቸውንም በቀድሞው ያጼ ባለስልጣናት ላይ በማተኮር ሀብለው ጀመሩት። ደርጉ በአንድ ወገን ባለስልጣናቱ ፈጸሙ የሚባልን አስተዳደራዊ ጥፋት የሚያጠራ ኮሚሽን እንዲቋቋም እያደረገ፣ በሌላ በኩል እዚያው በዚያው ወንጀለኞች አድርጓቸው በባለስልጣናቱ ላይ አሉታዊ ፕሮፓጋንዳውን ያስነካው ገባ። በዚህ ጊዜ የመስፍን ወልደ ማርያምና የበረከት ሀብተ ስላሴ በቀላሉ ተሽሎክልከው በኮሚቴ ውስጥ መግባትና ሊቀ መናብርት መሆን ብዙዎቹን ያስገረመ ክስተት ነበር። በረከት ሀብተ ስላሴ ከአጼው የቀድሞ ባለስልጣናት አንዱ የነበረ ሲሆን የአሁኑ ፕሮፌሰር የያኔው አቶ መስፍን ወልደ ማርያም የአዲስ አበባ ዩኒቨርሲቲ የጂኦግራፊ አስተማሪ ነበር። ምንም ያሰያየማቸው ሁኔታ እስከ ዛሬም ድረስ ግልጽነት የጎደለው ቢሆንም የታሳሪዎቹን ቤተሰብ አባላት ጨምሮ ብዙዎች የምርመራ ስርዓቱ አካሄድና የሊቃነ መናብርቱ አያያዝ ሚዛናዊና ተገቢውን ክብር በተላበሰ ሁኔታ ይከናወናል የሚል እምነት አሳድረው ነበር። ሆኖም ግን ምን ያደርጋል? ከሆነው ነገር በከፋ ሁኔታ ከሀቅ የተጣላ ሁኔታን መከሰት ማሰብ አይደለም ማለምም እንኳ ቢሆን ያስቸግራል። ያኔ የታየውን ሁኔታ መግለጽ የሚቻለው ሊቃነ መናብርቱ በቅናት በቂም በቀልና ደርጉን በማስደሰት ላይ ባተኮረ ስንኩል ሊና የታጨቀ ግላዊ አጀንዳ ነበራቸው በማለት ነው። ሊቃነ መናብርቱ አንዳችም ይሉኝታ ይባል ነገር አልነበራቸውም በሚያስብል ደረጃ የታሳሪዎቹና የቤተሰቦቻቸው የተባለ ነገር ወንበሮች፣ ጠረጴዛዎችና ልብሶቻቸው ሳይቀሩ ነበር እንዲያስመጡ ሲያዝዟቸው የነበሩት። ከጸሐፌ ትእዛዝ አክሊሉ ሀብተወልድ ጀምሮ ሁሉም ታሳሪዎች ለማዋረድ በታቀደ ሁኔታ አንገት ደፍተው በሊቃነ መናብርቱ ፊት እንዲመላለሱ ተገደዱ። የምርመራ ስልታቸው፣ የአጠያየቅ ዘዴያቸውና የድምፅ ግነት የታሳሪዎቹን ዕድሜና አገልግሎት ዘመን በጭራሽ ምንም ታክል ግምት ውስጥ ባልጨመረ መልኩ ሆንት ብሎ ለማዋረድ የታቀደ አይነት ነበር። የዚያ ሁሉ ዓላማም የባለሥልጣናቱን በጎ ሥራዎች ሁሉ ለማጣጣልና የአጼውን ዘመን ክንዋኔዎች ለማራከስ ነበር። ሊቃነ መናብርቱ በአንዲት ምሽት ቅጽበት የደርጉ ተናካሽ ውሾች ሆነው አረፉት። እንዲያ ያለ ባህሪና ድርጊት ከነ መንግስቱ አይነቱ የሚጠበቅ ነገር እንጂ በረከት ሀብተ ስላሴንና መስፍን ወልደ ማርያምን ከመሰሉ እያንዳንዷ የሚሏትና የሚያደርጓት ሁሉ የቀድሞ ባለሥልጣናቱንና የቤተሰቦቻቸውን መጻኢ ዕጣ ፈንታ ለመወሰን ከፍተኛ አስተዋጽኦ እንደሚኖረው ይረዳሉ ተብለው ተጠብቀው ከነበር ሰዎች የሚጠበቅ አልነበረም። ከዚያም በላይ አንደኛው የምርመራ ዘርፍ ነው ተብሎ ታሳሪዎቹ ቤተሰቦቻቸው ሳይቀሩ ያለ የሌለ ንብረታቸውን የሚዘረዝሩበት ቅጽ ተዘጋጅቶ እንዲሞሉ ተገደዱ። ነገሩማ የቀድሞ ባለሥልጣናቱን ሌባ ብሎ በሕዝብ ዘንድ ለማሳጣት በደርግና በሊቃነ መናብርቱ ታቅዶ የተከናወነ የሕዝብ ግንኙነት መተጣጠፍ መሆኑ ነው። በርግጥም ደርግና ኮሚሽኑ በእነዚህ ቅጾች አሞላልና በመርመራው ክንዋኔ ወቅት ሲያካሂዱ በነበሩት ያጠያቅ ዘይቤና ምላሾች የተጋጋለ ሞቅ ሞቅ የመፍጠር ጥበቡ ተሳክቶላቸው ነበር። በዚሁ ድርጊትም ዶክተር በረከትና አቶ መስፍን እንደናክሊሉ ሀብተወልድ ያሉ አቅማቸው ከሚችለው በላይ ሲሰሩ የነበሩ ባለሥልጣናቱን የማዋረዱ ሥራ እንዳቀዱት ተከናወነላቸው። በዚያ አኳኋን ቀጥሎ ህዳር 14 ቀን 1967 ዓ.ም ባለሥልጣናቱ ታጉረው ከነበሩባቸው የእስር ክፍሎች ስማቸው በወታደሮች እየተጠራ የወጡ 60 ሰዎች የዚያኑ ምሽት ተረሸኑ። የመንግስቱ ትዝታዎች በሚል ርዕስ የተጻፈ መጽሐፍ ውስጥ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም በሰጠው የጥያቄዎች መልስ ላይ ምርመራው እንዴት እየተካሄደ ነው ብለን ብንጠይቃቸው እናንተ ያዛችሁት ጠመንጃኮ እኛ ከያዝነው ብዕር ይበልጣል ብለው ሊቃነ መናብርቱ የፍጅቱን መደላድል መሰረት ጣሉልን፣ በአሜሪካ ግቢ ቋንቋ ሲነገር ደግሞ ወስውሰውናል ይላል። መንግስቱ አለ የተባለው ነገር ግምት ተሰጠውም አልተሰጠው የነዚያ ሊቃነ መናብርት አድራጎት በነዚያ በተረሸኑትም ሆነ ከዚያ በኋላ ለረጅም ዓመታት በእስር በማቀቁት ባለሥልጣናት ዕጣ ፈንታ በመወሰኑ ጉዳይ ላይ የጎላውን ድርሻ እንዳበረከተ ሊካድ የሚችል አይደለም። መቼም አንዳንዴ የሰው በተለይም የያኔው አይነት ድርጊት ክፉ ኮሚሽንን የመራ አይነት ሰው መገለባበጥ አስገራሚ ነው። መስፍን ወልደ ማርያም እነዚያን ተከላካይ አልባ የቀድሞ ባለሥልጣናት ሲያሰቃይ እንዳልነበረ ሁሉ የኢትዮጵያ ሰብአዊ መብት ጉባኤን ኢሰመጉ አቋቁሞ የሰብአዊ መብት ተከላካይ ሆነና ኢሰመጉን ባስገራሚ ሁኔታ መራው። ያ ሁሉ አልፎ ደግሞ የደርግ ዘመን አብቅቶ የደርጉ ባለሥልጣናት የክስ ሂደት ይካሄድ በነበረበት ወቅት መላውን አገር አጃይ ባሰኘ ሁኔታ በተከሳሾቹ አንጻር ይካሄድ የነበረው የፍርድ ሂደት ተቋርጦ በነጻ ይለቀቁ ዘንድ ጠየቀ። ይህ አንዳንዶች የፖለቲካ ሸክም ብለው የሚጸየፉት መስፍን ወልደ ማርያም አሁን ደግሞ ቀስተ ደመና በሚል ስም ገዥውን ፓርቲ እቃወማለሁ ያለ የፖለቲካ ፓርቲ ከፍተኛ አመራር አባል ሆኗል። ያንን ሆን ተብሎ የአጼውን መንግስት ባለሥልጣናት ለማዋረድ ተቋቁሞ የነበረን ኮሚሽን የመራው መስፍን ወልደ ማርያም አሁን ተገልብጦ የአጼውን መንግስት ሲያሞጋግስ ይታያል። የአጼው መንግስት ከፍተኛ ግምት ያላቸውን ነገሮች አከናውኗል። ተከትለው የመጡት መንግስታት ስራዎች እንኳን አይስተካከሉትም ሲል እየተደመጠ ነው። ልብ በሉ፣ ያኔ እነ ጸሐፌ ትእዛዝ አክሊሉ ሀብተወልድን ሲያበሻቅጥ በነበረ ጊዜ ቅንጣት ታክል እንኳ ይህ ሀቅ አይታየውም ነበር። ዛሬ ዛሬ የአጼው መንግስት በሕዝብ ዘንድ በበጎ መወሳት ሲጀምር ይህ አፍረተቢስ አደር ባይ በአዲሱ ባቡር ላይ ሊሳፈር ቢንጠላጠል ማንም መገረም የለበትም። ምን ያህል ሊደባብቁት ቢከጅሉ ታሪክ ሁሌም ራሱን ገልጾ የሚያሳይበት አስገራሚ ወቅቶች አሉት እና ምንም አክሊሉ ሀብተወልድና የሥራ ተጓዳኞቹ ካለፉ ዓመታት ቢቆጠሩም ያደረጉት ሆነ የተደረገባቸው በተለይም በዚያ ክፉ የሆነ የመርማሪ ኮሚሽን የደረሰባቸው ሰቆቃ ለሁሌም ሳይረሳ ይኖራል። የትርጉሙ መጨረሻ ሐቁ ይህ ነው፣ እንደ ምንጩሃ ጥርት ያለው ሐቅ። ሌላው በሺ መጽሐፍ ቢጠርዙት ምንም ሚዛን የማያነሳ ገለባ ነው። ገለባ ደግሞ የሕዝብን ትግል የማደናቀፍ ተልእኮው እዚህ ግባ የሚባልም አይደለም። በዚህም ዳግማዊ አደፍርስ ደብዳቤያቸውን አጠናቀዋል።
ጉራ ብቻ
አድማጮቻችን እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠቃላለን። ሳምንት አርብ እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
ሁሉም እንደድሉ ምን ተዳችንኛ ስሪውን ይጨርሳን ፈቆ መከኛ